ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጠቅላይ ሚኒስትር አብይ አህመድን ደግሞ የቤንጃሚን ነታንያሁ ራሳቸው የአፍሪካ ተጽዕኖ ፈጣሪ ብለዋቸዋል።
የጠቅላይ ሚኒስትሩ ጽህፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ብሌኔ ስዩም ናቸው። ጠቅላይ ሚኒስትር አብይ አህመድ በሶስት አገሮች ያደረጉትን የሥራ ጉብኝት አስመልክቶ ከሰጡት ማብራሪያ የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ በፖለቲካ ፕሮግራሙና በአገሪቱ ወቅታዊ ጉዳይ ዙሪያ ከደሴ ከተማና ከአካባቢው ነዋሪዎች ጋር መክሯል። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራት አድማጮቻችን። ዛሬ ዕለቱ በዚህ በዩናይት ስቴትስ ሠራተኞች ለአገራቸውና ለምጣኔ ሀብቷ መጎልበት የሚያበረክቱት አስተዋጽኦ ክብር የሚሰጥበት የሠራተኞች ቀን በመከበር ላይ ነው። የዛሬ ታዲያ በርከት ያለ ወቅታዊ ዘገባዎችና ቅንብሮቻችን የነሐሴ 27 2011 ዓ.ም ስርጭት አስተናጋጆች አሉላ ከበደና
አዳነች ፍስሐዬን ከብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን ግን የዓለም ዜና እናሰማለን። የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የነ አስጠራው ከበደና ሌሎች ተጠርጣሪዎች እስራት ህገወጥ ነው ቢልም መዝገቦቹ ወደ ከፍተኛ ፍርድ ቤት እንዲመለሱ አዘዘ። የተጠርጣሪዎች ጠበቆች በውሳኔው ቅር መሰኘታቸውን ለፍርድ ቤት ገልጸዋል። መለስካቸው አመሃ የችሎቱን ውሎ ተከታትሎ ዘገባ ልኮልናል።
ፍርድ ቤቱ ዛሬ በሰጠው ትዕዛዝ እንዳብራራው በእነ አስጠራው ከበደ መዝገብ 24 ሰዎች፣ በእነ ሲያምር ጌቴ 2 ሰዎችና ሌሎች ተጠርጣሪዎች ላይ ከነሐሴ 14 ቀን 2011 ዓ.ም በኋላ በእስር መቆየታቸው ህጋዊነት የለውም ብለዋል። ይሁንና የፌዴራሉ ከፍተኛ ፍርድ ቤት ተጠርጣሪዎቹ በዋስ እንዲፈቱ በበታች ፍርድ ቤት የተሰጠውን ውሳኔ ለምን እንዳገደ በዝርዝር የሚያስረዳ ትችት ስላልሰጠ ወይንም የፌዴራል የመጀመሪያ ደረጃ ፍርድ ቤት ውሳኔ የሰጠበት መዝገብ የተያያዘ ባለመሆኑ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔውን ሽሮ ተጠርጣሪዎቹ እንዲፈቱ ለማዘዝ እንዳልቻለ ገልጸዋል። በመሆኑም ጉዳዩን ወደ ፌዴራሉ ከፍተኛ ፍርድ ቤት ተመልሶ በሌሎች ዳኞች እንዲታይ ትዕዛዝ ሰጥቷል። ከተከሳሽ ጠበቆች አንዱ አቶ መስፍን ገበየሁ ፍርድ ቤቱ ተጠርጣሪዎቹ አሁን ከሕግ ውጭ በሆነ እስር የሚገኙ መሆናቸውን ካመነ እንዲፈቱ ትዕዛዝ ባለመስጠቱ ቅሬታቸውን ለፍርድ ቤቱ መናገራቸውን ገልጸዋል። አክለውም እንዲህ ያለ ትዕዛዝም ግራ እንዳጋባቸው ተናግረዋል። እነ አስጠራው ከበደ ባለፈው ሰኔ ወር አጋማሽ ላይ ተደርጓል ከሚባለው የመፈንቅለ መንግስት ሙከራና በባህር ዳርና በአዲስ አበባ ከተሞች በመንግስት ባለሥልጣናት ላይ በተፈጸመው ግድያ ተሳትፈዋል በሚል በሽብር ድርጊት ጠርጥሬያቸዋለሁ ሲል አቃቢ ሕግ ፍርድ ቤት አቅርቧቸዋል። ተጠርጣሪዎቹ በዋስ እንዲፈቱ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ቢፈቅድም አቃቢ ሕግ ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ብሎ የዋስ መብቱን አሳግዶታል። ተጠርጣሪዎቹ ለጠቅላይ ፍርድ ቤቱ ይግባኝ ያሉት ይህ እግድ እንዲነሳላቸው እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ኬንያ በሚገኝ ብሔራዊ ፓርክ ውስጥ ትናንት በደረሰ የጎርፍ አደጋ የጎብኚዎች ሕይወት መጥፋቱ ተገለጠ። የናይሮቢው ዘጋቢያችን ገልሞ ዳዊት ዝርዝሩን ይዟል።
ትላንት በኬንያ ሄልዝ ጌት በመባል ብሔራዊ ፓርክ በደረሰው ጎርፍ አደጋ 6 ጎብኚዎችና አስጎብኚያቸው በጎርፍ መወሰዳቸው ታውቋል። በኬንያ ናኩሩ ግዛት ውስጥ በሚገኘው ሄልዝ ጌት ብሔራዊ ፓርክ በደረሰው በዚህ አደጋ የሞቱት ሰዎች ሁሉም የኬንያ ዜግነት ያላቸው ኢንዲያውያን ሲሆኑ በስካውኑ አሰሳ የ6 ሰዎች አስክሬን መገኘቱ፣ የአንደኛው ግን በመፈለግ ላይ መሆኑ ተነግረዋል። ፓርኩን የሚያስተዳድረው የኬንያ ዱር እንስሳት ጥበቃ ቢሮ ቃል አቀባይ ፖል ዶቶ ለሟቾች ቤተሰቦች የተሰማቸውን አዘን ገልጸው የጠፋው አስክሬን ፍለጋ ስራ ይቀጥላል ብለዋል። ዛሬም የፓርኩ ጠባቂዎች ከኬንያ ፖሊስ ጋር ጎብኚዎቹ በጎርፍ የተወሰዱበትን ኦልጆሮዋ ሸንተረር ሲያስሱ ቢውሉም እስካሁን ግን የአንደኛው ጎብኚ አስክሬን አለመገኘቱ ተነግረዋል። ሸንተራራማ መልክዓ ምድር ያለውና የሲኦል በር የሚል ቅጥያ ስም ያለው ሄልስ ጌት ፓርክ በተመሳሳይ ሁኔታ ከ7 ዓመት በፊት በጎብኚዎች ላይ አደጋ ደርሶ የነበረ ሲሆን በያነውም አደጋ 6 ሰዎች መሞታቸው ይታወሳል። አሁንም ሌላ አደጋ በተመሳሳይ መልኩ እንዳይከሰት የኬንያ የዱር እንስሳት ጥበቃ ቢሮ የዝናቡ ወቅት እስኪያልፍ ፓርኩ ለጎብኚዎች ዝግ እንደሚሆን ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት እንደዘገባው እናመሰግናለን። ዶሬን የተባለው ሂረክን ወደ ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ዛሬ ግራንድ ባሃማ የተባለውን ደሴት አውድሟል። በብዙ ሺዎች የሚቆጠሩ ቤቶች ነፍርሷል። ከፍተኛ ጉዳት አድርሶባቸዋል። ዝቅ ብለው የሚገኙት የጠረፍ መሬቶች ደግሞ በአደገኛ ማዕበል ተመተዋል። ማዕበሉ አደገኛና አውዳሚ እንደሚሆን የአየር ሁኔታ ተንባዮች አስገንዝበዋል። አሉላ ከበደ ዝርዝር አለው።
የዩናይትድ ስቴትስ ብሔራዊ የአየር ንብረት ትንበያ ባለሙያዎች አሰቃቂና አውዳሚ ያሉት በአደገኛነቱ ከፍተኛነት አምስተኛ ደረጃ የተገመተው ግዙፍ ዝናብ አዘል አውሎ ንፋስ 60 ሴንቲሜትሮች ዝናብ እያወረደ በሰዓት 250 ኪሎ ሜትሮች እየገዘፈ ዛሬም ቀኑን ደሴቲቱን ሲደበድብ እንደሚውል ነው የተገለጠው። ነፋሱ በአንጻሩ ቀደም ካሉት ሰዓታት በመቀነሱ የአደገኛነቱ ደረጃ ወደ 4 ዝቅ እንደሚልም ተዘግቧል። የዓለም ባንክ አደገኛው አውሎ ንፋስ ያደረሰው ውድመት በ25 ቢሊዮን ዶላር ተገምቷል። በሐማስ ላይ የደረሰው ጉዳት ግምት ግን ለጊዜው በውል አልታወቀም። የዜና ዘገባዎች እንደገለጡት በአውሎ ንፋሱ አንድ የሰባት ዓመት ልጅ ሕይወት እንዳለፈ ተገልጠዋል። የባሃማሱ ጠቅላይ ሚኒስትር ሄርበርት ሚኒዝ እሁድ ትላንት በዜና ጋዜጣዊ መግለጫ ላይ በሰጡት በሕይወቴ እጅግ የከፋው ቀን ሲሉ ገልጠውታል። በርካታ የባህር የዶሪያን ነዋሪዎች ቤታቸውን ለቀው ለመተው ፈቃደኛ ባለመሆናቸው ለመልቀቅ የተሰጡ ማስጠንቀቂያዎች እንዳልተሰሙም ተገልጧል።
የዩናይትድ ስቴትስ ከታሊባን ጋር የማዕቀፍ ረቂቅ ስምምነት ላይ ደርሳለች። በስምምነቱ መሰረት ሰነዱ ከተፈረመ 135 ቀናት ውስጥ የአሜሪካ ወታደሮች አፍጋኒስታን ካሉት አምስት ወታደራዊ ሰፈሮች ይወጣሉ። የዩናይትድ ስቴትስ ዋናው ተደራዳሪ ዛልመይ ኻሊዛድ በአፍጋኒስታን ትልቁ የግል ቴሌቪዥን ጣቢያ በሆነው ቶሎ ኒውስ ዛሬ ሲናገሩ ነው ስለ ስምምነቱ ያስታወቁት። 5000 ወታደሮች ከወታደራዊ ሰፈሮች ይወጣሉ ብለዋል። በአሁኑ ወቅት 14000 የአሜሪካ ወታደሮች አፍጋኒስታን ይገኛሉ። በይፋ የሚታወቁ 7 በዩናይትድ ስቴትስ የሚተዳደሩ ሰፈሮች በሀገሪቱ ይገኛሉ። በመርህ ደረጃ ስምምነት ላይ ደርሰናል፣ ነገር ግን የዩናይትድ ስቴትስ ፕሬዚደንት እስከሚያጸድቁት ጊዜ ድረስ ተፈጻሚ አይሆንም ብለዋል ዋናው ተደራዳሪ። ስምምነቱ ይፋ የሆነው ዋናው ተደራዳሪ ስለ ስምምነቱ ዝርዝር ጉዳዮች የአፍጋኒስታን ፕሬዚደንት አሽራፍ ጃኒን ካሳወቁ በኋላ ነው። ይሁንና አሜሪካ በውጭ ሀገር ከምንም ጊዜ የረዘመ ቆይታ ካደረገችበት ሀገር ወታደሮቿን ስለ ማስወጣት የሚገልጸው ሰነድ ቅጂ ለአፍጋኒስታን ፕሬዚደንት አልሰጡም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሆንግ ኮንግ ውስጥ ዛሬ የዓመቱ የትምህርት መጀመሪያ ቀን ቢሆንም የሁለተኛ ደረጃ ተማሪዎች ትምህርት ቤት መግባቱን ትተው ለዲሞክራሲያዊ ንቅናቄ ያላቸውን ድጋፍ ለማሳየት ሲሉ በተለያዩ የመናፈሻ አካባቢዎች ሲሰባሰቡ ውለዋል። የተቃውሞ ሰልፈኞቹ ንጋት ላይም የባቡር ማመላለሻ በሮችን በማገድ የሰዎችን እንቅስቃሴ ሲገቱ ውለዋል። ትናንት ደግሞ ዲሞክራሲያዊ መብቶችን የሚጠይቁ ተቃዋሚዎች ወደ ዓለም አቀፍ አውሮፕላን ማረፊያ እንዳይደረስ ወይም መንገድ ላይ ያሉትን መሰናክሎች በእሳት አጋይተዋል። በአውሮፕላን ማረፊያ ወዳሉት አውቶቡሶች የሚያስገባውን በርም ዘግተዋል። የመተላለፊያ አገልግሎት ባለስልጣናት የባቡር አገልግሎትን ለማቆምም ተገደዋል። በተቃውሞ ምክንያት አንዳንድ የአውሮፕላን በረራዎች ስለተሰረዙ መንገደኞች ወደ መሀል ከተማ ለመመለስ ለሰዓታት ያህል በእግር ለመጓዝ እንደተገደዱም ተዘግበዋል።
በመጨረሻም ኢራን ነዳጅ ዘይት እንዳትሸጥ ስትል ዩናይትድ ስቴትስ የጣለችባትን ማዕቀብ ለመወጣት የሚረዳት እርምጃ የአውሮፓ ሀገሮች ካልወሰዱ በስተቀር ከዓለም አቀፉ የኒውክሌር ስምምነት የራቀ ያለችውን ጠንካራ እርምጃ እንደምትወስድ ኢራን ዛሬ ገልጻለች። የኒውክሌር ስምምነት የተፈረመው ከአራት ዓመታት በፊት መሆኑ የሚታወቅ ነው። የኢራን መንግስት ቃል አቀባይ አሊ ራቢ የኢራን ነዳጅ ዘይት መሸጥ አለበት፣ ገቢውም ለኢራን ተደራሽነት እንዲኖረው ያስፈልጋል ብለዋል። ሀገሪቱ ማዕቀብ እንዲነሳላት ስትል ከፈረመችው የኒውክሌር ፕሮግራሟን ከሚገታው ውል የመውጣት እርምጃ የምትወስድበት የጊዜ ገደብ አርብ እንደሆነ የኢራን ባለሥልጣኖች አስታውቀዋል። ኢራን እስካሁን ባለው ጊዜ በውሉ መሰረት ለማከማቸት ከተፈቀደላት የዳበረ ዩራኒየም መጠንና የማዳበር ደረጃ ገደብ አልፋ ሄዳለች። ዩናይትድ ስቴትስ በኢራን ላይ ማዕቀቦች የጣለችው ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ከኒውክሌር ስምምነት ለመውጣት ከወሰኑ በኋላ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማለን። ኢትዮጵያ ውስጥ በተለያዩ አካባቢዎች ጉዳትም እያደረሱ ባሉት ቺኩንጉንያ የኮሌራ ወረርሽኞች እንዲሁም ፖሊዮ ላይ የጤና ጥበቃ ሚኒስቴር ዛሬ መግለጫ ሰጥቷል።
በተለይም በአሁን ሰዓት በኦሮሚያ ክልል በሻሸመኔ ወረዳና በፈዲስ ወረዳ ላይ አልፎ አልፎ ወረርሽኙ እየታየ ይገኛል። ሌላው በሐረሪ ክልል በተለያዩ ወረዳዎች ላይ ይሄም አልፎ አልፎ የሚታይ ነው። ሌላኛው በደቡብ ክልል በአዋሳ ከተማ በቅርብ ጊዜ ነው የጀመረው። ከአንድ ሳምንት አካባቢ ነው የሆነው። እንግዲህ እዛም የተወሰኑ ሰዎች በወረርሽኙ
የህብረተሰብ ጤና ኢንስቲትዩት ምክትል ዲሬክተር ዶክተር በየነ ሞገስን ድምፅ ነው የሰማችሁት። አድማጮች፣ ለዝርዝሩ በሁለተኛው አጋማሽ ጠብቋቸው። አሁን የሚቀድመው የዕለቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድ በኮሪያ፣ ጃፓንና እስራኤል ያደረጉትን ጉብኝት ለ2012 የተያዘውን 3 ሚሊዮን የሥራ ዕድል የመፍጠር ዕቅድ የሚያግዝ መሆኑን ቃል አቀባያቸው አስታውቀዋል። የጠቅላይ ሚኒስትሩ ቃል አቀባይ በሌኒ ስዩም ካሜራ ድምፅ ጋር ባደረጉት ቃለ ምልልስ እንዳሉት ጉብኝቱ ከሥራ ፈጠራና ከኢንቨስትመንት አንጻር የኢትዮጵያን ምቹ ሁኔታ ለማሳየት የተቻለበት ነውም ብለዋል። የሁለትዮሽ ስምምነቶች የተፈረሙበት የጠቅላይ ሚኒስትሩ ተጽዕኖ ፈጣሪነትና በእሳቸው የሚመራው የለውጥ ሂደት የተነሳበት መሆኑንም ቃል አቀባይዋ ገልጸዋል። በርከት ያሉ ዝርዝሮችን የያዘ መግለጫ ነው ይህ የዕለቱ አብይ ርዕስ የሚመለከተው። እንደ ደረሰን ቆየት ብለን እናቀርባለን። አሁን ወደ ተከታዩ ዘገባ እንለፍ። የኦሮሚያ ክልላዊ መንግስት ዛሬ ይፋ ባደረገው የቀጣዩ ዓመት እቅድ ከመንግስት እውቅና ውጭ ታጥቆ የሚንቀሳቀስ አካል እንደማይኖር አስታወቀ። ዘላቂ ሰላም ለማስፈን ህብረተሰቡን በስፋት የማሳተፍ ስራ ይቀጥላል ሲል በልማትና ሌሎች በተለያዩ ዘርፎች ዙሪያ የተያዙትን እቅዶችም ለማሳካት የማህበረሰቡን ርብርብ ጠይቀዋል ስትል የኦሮሚያ ዘጋቢያችን ፀሐይ ዳምጠው መግለጫውን ተከታትላ ተከታዩን አድርሳናለች።
በ2012 ከመንግስት አካልና ከመንግስት ዕውቅና ውጪ ታጥቆ በኦሮሚያ ክልል የሚንቀሳቀስ አካል እንዳይኖር እየተሰራ ነው አሉ የኦሮሚያ ኮሙኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው። ኃላፊው አክለው በክልሉ የህግ የበላይነት ለማስከበር መንግስት ከምንጊዜም በላይ ትኩረት ሰጥቷል ብለዋል።
ህግ የፈቀደለት አካል ውጪ ማንኛውም የታጠቀ ኃይል ክልሉ ውስጥ እንዳይኖር እንሰራለን ማለት ነው። ሁለተኛው የጸጥታ ኃይሉ የህብረተሰቡን ሰላም እንዲጠብቅ ከህብረተሰቡ ጋር ያለው ግንኙነት በጣም ጤናማና የተናበበ እንዲሆን የአቅም ግንባታ ስራ፣ የክትትል ስራ በየቀኑ የመከታተልና ሌላ አዲስ ኃይልም የማደራጀት ስራዎች፣ እነኚህ የአቅም ግንባታ ስራዎች የጸጥታ አካል ላይ የሚሰራ ስራ ነው። ሶስተኛው ጉዳይ በሰላምና ጸጥታ ስር በ2012 ኦሮሚያ ውስጥ ህገወጥነት ቦታ እንደሌለው፣ ህግን ጥሶ መኖር መንቀሳቀስ እንደማይቻል፣ ህገወጥ ሆኖ በህጋዊነት መንቀሳቀስ እንደማይቻልና የህግ የበላይነት የተረጋገጠበት አትሞስፈር እንፈጥራለን ብለን ነው የያዝነው። በአራተኛው ጉዳይ በምንሰራቸው የህግ በላይነትና የሰላም ጉዳይ ላይ የህብረተሰቡን ተሳትፎ በላቀ ሁኔታ እናረጋግጣለን ነው።
መንግስት ሰላምን ለማስፈን በቂ የሰላም አስከባሪ አለው። ነገር ግን በሰለጠነና በሰከነ መንገድ ህብረተሰቡን በማሳተፍ ለራሱ ሰላም ዘብ እንዲቆም ህብረተሰቡን ያማከለ ስራ እየተሰራ ነው ሲሉም ኃላፊው ገልጿል። በተጨማሪም በ2012 ዓ ም ለማህበራዊ ዘርፍ ትኩረት ተሰጥቶ ይሰራል በማለት ለትምህርትና ለጤና ዘርፎች ደግሞ በተለይ ትኩረት እንደምሰጥ ተናግረዋል።
በማህበራዊ ልማት ዘርፍ መሰረታዊ ለውጥ አንደኛው የትምህርት ጥራትና ተሳትፎ ማረጋገጥ፣ ሁለተኛው ጉዳይ በትምህርት ስር የምንሰራው የክልሉን ህግና ስርዓት የክልሉን የትምህርት ካሪኩለም ህጉን በሚያስቀምጠው መልኩ የመተግበር ጉዳይ ልዩ ትኩረት ተሰጥቶ የሚሰራበት ጉዳይ ነው። ሌላኛው ልዩ ትኩረት ሰጥተን መሰረታዊ ለውጥ እናመጣለን ያልነው በጤና ዘርፍ ነው። በተለይም የጨቅላ ህጻናት ተመጣጣኝ ምግብ መመገብና አይኪው ላይ የመስራቱ ጉዳይ፣ ትውልድን የመቅረጽ ጉዳይ፣ ጤናማ ማህበረሰብን የመፍጠር ጉዳይ መነሻ ስለሆነ በጨቅላ ህጻናት እንክብካቤ፣ በእናቶች እንክብካቤ ጉዳይ ላይ ልዩ ትኩረት እንሰራለን። ከዚህ ጎን ለጎን ደግሞ ከጤና ኬላ እስከ ሆስፒታል ያለውን አሰራር የማስተዳደርና በዚህ ውስጥ የሚሳተፉ አካላትን የመቆጣጠር የመከታተልና የመደገፍ ስራዎች አጠናክረን የምንሰራቸው ጉዳዮች ናቸው። እዚህ ውስጥም የህብረተሰቡ ተሳትፎ በእያንዳንዱ ስራ ውስጥ የህብረተሰቡ ተሳትፎ ጉልህ ድርሻ እንዲኖረው እናደርጋለን።
የኢኮኖሚ እንቅስቃሴና የወጣቶች የስራ እድል ፈጠራን በተመለከተ በእቅዱ ትኩረት መሰጠቱን አብራርቷል። በንግድ በኩል ያለውን ስራ በማጠናከር ህገወጥ ንግድና ኮንትሮባንድን ለመከላከል ይሰራል ተብሏል። የመንግስት ተቋማት አገልግሎቶች እንዲሻሻሉና ተጀምረው ያልተጠናቀቁ የተለያዩ የመሰረተ ልማት ግንባታዎች በእቅዱ አመት ሙሉ በሙሉ እንዲጠናቀቁ ይሰራል ብሏል። አቶ አድማሱም ህብረተሰቡ የተቀላጠፈ አገልግሎት ያገኝ ዘንድ የመንግስት ሰራተኞች በሳምንት 5 ተጨማሪ ሰዓታት በፍላጎታቸው እንዲሰሩ መታቀዱን አቶ አድማሱ ገልጿል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጦን ለዘገባው እናመሰግናለን። አድማጮች፣ ቀደም ብዬ ያስተዋወቅኩት የዕለቱ አብይ ርዕስ ደርሶናል። ጠቅላይ ሚኒስትር አብይ አህመድ በኮሪያ፣ ጃፓን እና እስራኤል ያደረጉት ጉብኝት ለ2012 የተያዘውን 3 ሚሊዮን የስራ እድል የመፍጠር እቅድ የሚያግዝ ነው ሲሉ ቃል አቀባያቸው አስታወቁ። የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም ከአሜሪካ ድምጽ ጋር ባደረጉት በዚህ ቃለ ምልልስ እንዳሉት ጉብኝቱ ከስራ ፈጠራና ከኢንቨስትመንት አንጻር የኢትዮጵያን ምቹ ሁኔታ ለማሳየት የተቻለበትም ነው ብለዋል። የሁለትዮሽ ስምምነቶች የተፈረሙበት የጠቅላይ ሚኒስትሩ ተጽዕኖ ፈጣሪነትና በእርሳቸው የሚመራው የለውጥ ሂደት የተነሳበት መሆኑንም ቃል አቀባዩ ጨምረው ገልጠዋል። ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስ ወደ አንድ እንዲመጣ ከፍተኛ ሚና የተጫወቱት ጠቅላይ ሚኒስትር አብይ አሁንም ለመሰል የሰላም ሚና ዝግጁ ናቸውም ሲሉ ቃል አቀባይዋ ጠቁመዋል። ጠቅላይ ሚኒስትሩ በቅዱስ ሲኖዶስ በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል የተፈጠረውን አለመግባባት ይሸመግሉ እንደሆንም በአሜሪካ ድምጽ የተጠየቁት ቃል አቀባያቸው ከተጋበዙ ዝግጁ ናቸው ሲሉ መልሰዋል። በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ የሆኑትንና ከጠቅላይ ሚኒስትሩ ጋር ተጉዞ የተመለሱትን ቢለኔ ስዩምን ማምሻው ላይ በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ይዟል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የሶስት ሀገራት ጉብኝታቸውን አጠናቀው የተመለሱት በዛሬው ዕለት ነው። በኮሪያ የጀመሩት፣ በጃፓን የቀጠሉትና በእስራኤል ያጠናቀቁት ጉብኝት ደግሞ ስኬታማ እንደነበር ነው ቃል አቀባያቸው ቢለኔ ስዩም ለአሜሪካ ድምጽ ያብራሩት። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ቢለኔ ስዩምን በዚህ ጉብኝት ዙሪያ አነጋግሬያለሁ። ከእስራኤል ጋር የተፈረመው ባለ 5 ነጥብ የጋራ መግባቢያ ሰነድ ቢለኔ በምሳሌነት ከጠቀሷቸው የጉብኝቱ ስኬቶች አንዱ ነው። በጋራ መግባቢያ ሰነዱ መሰረት ሁለቱ ሀገሮች በግብርና፣ በውሃ፣ በመስኖ ልማት፣ በጤና እንደዚሁም በሳይንስና ቴክኖሎጂ ዘርፎች የተፈረሙ ስምምነቶችን ተግባራዊ ለማድረግና የበለጠም ለማጎልበት ተስማምተዋል። የሳይበር ደህንነት፣ የቴሌኮሙኒኬሽንና የጠፈር ሳይንስን ጨምሮ በሌሎች የትብብር መስኮችም ተጨማሪ ስምምነቶችን ለመፈራረም የሚያስችሉ ሁኔታዎችን ለመመርመር ተስማምተዋል። ወደ ሶስት ሀገራት የተጓዘው የልዑካን ቡድን አባል ከነበሩት የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም ጋር ካደረግኩት ቃለ ምልልስ የዛሬው የሚጀምረውም ከእስራኤል ጋር የተፈረመውን ስምምነት ፋይዳ ከሚያብራሩበት ነው።
ይህም ልክ እንዳልከው ከፍ የማድረጊያው ማሳያው ነው። ከዚህ ጋርም ተያይዞ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በንግግራቸው የጎንዮሽ ባይላተራል ውይይቶች ላይ አንድ የተጠቀሟት ቃል ነበረች እና እስካሁን በኢትዮጵያና በእስራኤል ያለው ግንኙነት ማስቀጠል ብቻ ሳይሆን ኤሌቬት ማድረግ አለብን የሚለውን ቃል ተጠቅመው ነበረ። ስለዚህ አሁን ካለበት ማስቀጠሉ ብቻ ሳይሆን ከፍ ወዳለ ደረጃ ደግሞ ማድረስ መቻል አለብን እና ወደዛ ነው መስራት ያለብን ብለው ነበር። ስለዚህ ልክ እንዳልከው እነዚህ የመግባቢያ ሰነዶችም ያ እሱ አንድ አካል ናቸው፣ አንድ ሁለት እርምጃ የምንሄድበት ማለት ነው ወደፊት።
እንግዲህ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሰዎች ኢትዮጵያን በአዲስ መንገድ መመልከት ጀምረዋል ብለዋል። በአጠቃላይ ግን ጠቅላይ ሚኒስትር አብይ አህመድ ጉብኝት ባደረጉባቸው አገራት እሳቸውና መንግስታቸው እያካሄዱት ያለው ለውጥ ስላለበት ደረጃ ያለው እይታ ምን ይመስላል? አንቺ ካየሽው በኮሪያም፣ በደቡብ ኮሪያም፣ በጃፓንም፣ በእስራኤልም ማለት ነው።
በጣም በጥሩ እይታ ነው እየተቀበሉ ያሉት። እንግዲህ ኢትዮጵያ የነበረችበትን ደረጃ የኢትዮጵያ ያው በዓለም መድረክ ላይ ተፈላጊነት ማለት አሁን ደግሞ የበለጠ ሆልቶ እየወጣ ነው ብዬ እገምታለሁ። እና ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያነሱት ዓለም እንዳለ ኢትዮጵያን እያያት ነው። በአጭር ጊዜ ውስጥ በጣም ብዙ ነገሮች በፖለቲካ ምህዳሩ መስፋት፣ በኢኮኖሚ ምህዳሩ መስፋት፣ በሚዲያም በለው በተለያዩ ነገሮች ያው ዜና ላይ በጣም ብዙ ጊዜ ስለሚወጣ እና ስለሚሰማ ኢትዮጵያ የለውጥ ሂደቶች በሌላ አገሮች መሪዎችም በሌሎች ሰዎችም ዘንዳ ከፍ ያለ እይታ እየመጣላት ነው ኢትዮጵያ። ስለዚህ ከዛ አንጻር ነው እነሱም ያሉት በሆል ወርልድ ኢዝ ዋችንግ ሲሉ የነበረው። ጠቅላይ ሚኒስትር አብይ አህመድን ደግሞ የቤንጃሚን ኔታንያሁ ራሳቸው የአፍሪካ ተጽዕኖ ፈጣሪ ብለዋቸዋል። በኮሪያ በጃፓንም በነበረን ቆይታ እዛ እነዚህ መሪዎች መሀል ብቻ ሳይሆን ከምናደርጋቸው የጎንዮሽ ውይይቶች ከባለ ሀብቶች ጋር ሁለት ትላልቅ ቢዝነስ ፎረሞችን ተዘጋጅተው ነበረ ኮሪያ እና ጃፓን ላይ በተለይ ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ የማበረታቻ መድረኮች ማለት ነው። ስለዚህ እነዚህ ሁሉ መድረኮች ላይ የምትሰማ ናቸው በጣም ጥሩ ነገሮች እየተፈጠሩ እንደሆነ እንደተሰማቸው እና ጉጉት እንዳረፈባቸው ኢትዮጵያ ደግሞ ወደሚቀጥሉት አመታት ጥሩ ሂደት ላይ እየሄደች እንደሆነ ያላቸውን ስሜት በብዙ መድረኮች እየሰማን ነበር ማለት ነው።
የአሁኑ ጉብኝት እንግዲህ ቢለኔ ረዘም ያሉ ከሚባሉ የጠቅላይ ሚኒስትሩ የውጭ ቆይታዎች አንዱ ሊሆን ይችላል። ጠቅላይ ሚኒስትሩ በውጭ ሀገር በጉብኝት ላይ በሚሆኑበት ጊዜ በሀገር ውስጥ ያሉ ሁኔታዎችን በቅርበት እንደሚከታተሉ ግልጽ ነው። ይህንን የምለው እሳቸው በጉብኝት ላይ በነበሩበት ወቅት ጎልቶ ከተነሱ ጉዳዮች አንዱን ለማንሳት ፈልጌ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ እና በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል ለምሳሌ ያለው ልዩነት ቀጥሏል። እሳቸው በውጭ ሀገርም በነበሩበት ጊዜ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ለሁለት ተከፍሎ በነበረበት ጊዜ የሽምግልና ሚና መጫወታቸው ይታወቃል። በእሳቸው ጥረትም ነው ሲኖዶሱ ወደ አንድነት የመጣው። አሁንም ዳግም የመሸምገል እቅድ ይኖራቸው ይሆን?
መለስ ብዬ ወደ መጀመሪያው ሀሳብ በንስሐው ላይ ትንሽ ማብራሪያ ነገር ልስጥበትና ያው ጠቅላይ ሚኒስትር አብይ አህመድ ከልኳቸውም ጋር ከሀገር እንዲወጡ ያሉት ነገሮች ላይ እዚህ ያሉት ነገር ላይ ልክ እንዳልከው ወደ ምጅ ይደረጋሉ ያውቁታል። አንድ ሀገር ተወጣ ማለት የሀገርን ጉዳይ ይዞ አይደለም የሚሄዱት ማለት አይደለም። እና አንደኛው እዚህ ላሰምር የምፈልገው በእነዚህ በሶስቱም ሀገራት ላይ በዋነኛነት ጎልቶ የወጣው የነበረው እንግዲህ በቅርብ ታውቃለህ ከአንድ ወር በፊት አካባቢ ጠቅላይ ሚኒስትሩ የሚመሩት ብሔራዊ ኮሚቴ ተቋቁሟል። ስራ ፈጠራ ኮሚሽን እና በኢንቨስትመንት ኮሚሽን አብሮ በመሆን የሚሰሩበት ትልቅ የብሔራዊ ኮሚቴ ተፈጥሯል ማለት ነው። እና ይሄም ዋነኛው ስራ ፈጠራ ላይ እና ኢንቨስትመንት ስራ ፈጠራ ላይ እና ኢንቨስትመንትን እንዴት አትራክት እናደርጋለን የሚል ነው። ስለዚህ ከእነዚህ ሶስቱም ሀገራት ዋናው ትልቁ ነገር የወሰድ ነው የኢትዮጵያ ምቹ ሁኔታ ሄደው ይሄንን ማሳየት እና ለእነዚህ አይነት ለተከፈቱት መስኮች ለስራ ፈጠራም አጋዥ ይሆናሉ የሚባሉትን ነገሮች ምክንያቱም መንግስትም ፕራዮሪቲ ያደረጉት ጠቅላይ ሚኒስትሩ ደግሞ አትኩረው ይሄንን ኮሚቴ እየመሩ ያሉት በሚቀጥለው በ2012 ውስጥ ያ 3 ሚሊዮን ስራ ይፈጠራል በሚለው አላማ ላይ ያተኮረ ስለሆነ ይሄንን የሀገርን ስራ ይዘው ነው የሄዱት እና ለዛ ምላሽም ለመፈለግ ነው። ስለዚህ ከእሱ ጋር የተያያዘ ነው። ላነሳኸው ጥያቄ እንግዲህ እውነት ነው የሁለቱን ሲኖዶች በነበረው ክፍተት እነሱን ለማቀራረብ በጣም ብዙ ስራ ሰርተው ነበር። ጠቅላይ ሚኒስትር አብይ አህመድ የማግባባትን ስራ ሰርተው ነበር እና ጥሩ ሁኔታ ላይ ደርሶ ነበረ። አሁን ለተነሳው ነገር እንግዲህ እንደዚህ አይነት ነገር ያስፈልጋል ከተባለ ከሲኖዱ በኩል እሳቸውን በማንኛውም ሰዓት ገብተው እርቅ ማምጣት ላይ ለማወያየት በማንኛውም ሰዓት በማንኛውም ቡድን እንደዚህ አይነት ጥሪ ከተደረገላቸው ዝግጁ ናቸው።
የአሁኑ የጠቅላይ ሚኒስትሩ ጉብኝት ከተለመደው በተለየ ቁጥራቸው የጨመረ መገናኛ ብዙሀን አብረው የመሄድና የመዘገብ እድል ያገኙበት ነው። ይሄ እንግዲህ የእናንተን ጽሕፈት ቤትም የሚመለከት ነው እና ይሄ የአንድ ጊዜ ጉዳይ ነው ወይስ የቀጣይ አቅጣጫ አመላካች ነው?
እንግዲህ ያው የፕሬስ ሴክሬታሪያቱ ከተቋቋመ አሁን ፊት ለፊታችን ምድር ላይ እንግዲህ 2012 አንድ አመት ይሞላዋል። በዚህ አንድ አመት ጉዞት ይሄ ፕሬስ ሴክሬታሪያት የተለያዩ ልምዶችን ከተለያዩ ወገኖችን የማዳመጥ ባህልን እያዳበረ አሰራሩንም በተቀላጠፈ መንገድ በተለይ ደግሞ መረጃን በተቀላጠፈ መንገድ እና በተደራጀ መንገድ ግዴታም ስላለብን እሱን ለማህበረሰቡ ለማድረስ የምናደርጋቸው ጥረቶች በጣም ብዙ ናቸው። ስለዚህ እንደዚህ አይነት የውይይት መድረኮች ፈጥረን ከተለያዩ የሚዲያ አባላትም ጋር ተነጋግረን ለኤክስፒሪየንስም እንፈልገዋለን፣ ለዘገባም ደግሞ ለተደራሽነትም እዚህ ላይ ልናገዝ እንችላለን ብለው እነሱን ባቀረቡልን ሀሳብ እኛም ደግሞ ብዙ ለማህበረሰቡ ክፍል ተደራሽ እንዲሆን ማለት ነው የሚደረጉት እንቅስቃሴዎች እሱን ታሳቢ በማድረግ ነው ሰፋ ያደረግነው። ስለዚህ ቀጣይነት እንዲኖረው ማለት ነው። ካንድ ያ አገር ውስጥም ነው አገር ውጭም ላሉ ጉብኝቶች ማለት ነው። አገር ውስጥ በሚሆንበት ሰዓት ይሄንን ልምድ ኦልሬዲ እያጃበር ነው እየሄድንበት የነበረ ነው። ስለዚህ አሁንም በቀጣይነት ደግሞ እንደየጉዳዩ እየተጋበዙ ሌሎች ሚዲያዎችም እንግዲህ እዚህ የፕሬስ ኮረስፖንደንት ቡድን አካል የሆኑትን እየጋበዝን እነሱን እንመስላለን ማለት ነው።
የውጭ ከሀገር ሚዲያ ኮረስፖንዳንቶችንም የሀገር ውስጥ ሚዲያዎችንም ማለት ነው።
ጉዳዩ ይለያል እንግዲህ እንደ ጉዳዩ ሆነ ኬስ ባይ ኬስ በጀት እየታየ በየጉዳዩ። ግን ያው ዋናው ከእኛም በኩል አብሮ በቅርበትም ለመስራት በተለይ ደግሞ ልክ እንዳልኩ ቅድም ተደራሽነቱን የበለጠ እንትን ለማስፋት ከሱ ጋር ተያይዞ የምናደርጋቸው ጥረቶች ናቸው። የፕሬስ ሴክሬታሪያቱ
በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ የሆኑት ቢለኔ ስዩም ጠቅላይ ሚኒስትር አብይ አህመድ በኮሪያና ጃፓን ያደረጉትን ጉብኝት በተመለከተ የሰጡኝን ማብራሪያ በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በደቡብ አፍሪካ ሁለት ኢትዮጵያውያን ንብረታቸውን ከዘራፊዎች ለማትረፍ በመሸሽ ላይ ሳሉ ባጋጠማቸው የመኪና አደጋ ሕይወታቸው ማለፉ ተገለጸ። ገልሞ ዳዊት ከናይሮቢ ዝርዝሩን ልኮልናል።
ኢትዮጵያውያኑ የመኪና አደጋው የገጠማቸው ደቡብ አፍሪካ ጆሃንስበርግ አቅራቢያ በምትገኝ ጁልየስ የምትባል መንደር ውስጥ ወደሚገኝ ንብረታቸው እየነዱ በነበረበት ወቅት መሆኑ ታውቋል። ኢትዮጵያውያኑ ወደ ሱቆቻቸው ለመሄድ የተነሱት የአካባቢው ነዋሪዎች የስደተኞች ሱቆችን እየዘረፉ ነበር በተባሉበት ወቅት እንደነበረ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ምክትል ሰብሳቢ ናህሌ ሙሳ ለቪኦኤ ገልጸዋል።
ብጥብጡ በሆነ ኤሪያ ላይ ነበረ። ጁልየስ የሚባሉ አካባቢ ላይ የውጭ ዜጎች ሱቅና መኪኖች እየተቃጠሉ ነበር። በዛ ምክንያት ሰዎች እነኛ በኤሪያ ያሉ ሰዎች እንዲደርሱላቸው ሲጠይቁ ሰዎች ወደዛ እየሄዱ ነበረ። በዛ አጋጣሚ እነዛ ሰዎቹን ከዛ ኤሪያ ይዞ እየወጡ እያሉ መንገድ ተዘግቶ ነበር። ይህ መንገድም የተዘጋ እነኚህ ሰውን በመዝረፍ ላይ በሚገኙት መኪናን በማቃጠል ላይ ያሉ ሰዎች ናቸው መንገድ የዘጉት። ከነዛ ሰዎች ለማምለጥ ሲሉ ነው ሁለት የኛ ሰዎች በመኪና አደጋ ሞተዋል። አንዱ ደግሞ ከፍተኛ የመቁሰል አደጋ ደርሶበት ሆስፒታል ነው የሚገኘው።
ህይወታቸው ያለፈው ኢትዮጵያውያን አብዱልቃድር አማና እና አማን ቃበተው የሚባሉ መሆናቸውን የገለጹት አቶ ናዊ አቡ ሁሴን የሚባል ሌላ ጓደኛቸው ደግሞ ጉዳት ደርሶበት ሕክምና ላይ እንደሚገኝ አመልክተዋል።
መንስኤው እንግዲህ አገሪቷ ላይ ያሉ ሰዎች ስደተኛ አገራችን ይልቀቅ የሚባል ነገርም አለ፣ ስራ ወሰዱብን ምናምን ከሚባሉ ነገሮች በተነሳ ነው እንግዲህ ይሄ ሁሉ ብጥብጥ እየተነሳ ያለው። ስለዚህ ይሄ ነው እንግዲህ መንስኤው። አንድ ጁልየስ እና ምናምን የሚባለው ብቻ ሳይሆን አጠቃላይ ነው። በደቡብ አፍሪካ ዛሬ በተለይ ዛሬ ናሽናል ዋይድ በሀገሪቷ ደረጃ ሰላማዊ ሰልፍ ነው ያለው፣ ስደተኛው እንዲለቅልን ስራችን እኛ መስራት እንድንችል ምናምን የሚሉት ናቸው። እና በየመንገዱ አሁን መንገድ ዘግቶ ስራች እያደረጉ ነው ያለው።
በአደጋው በሁለቱ ኢትዮጵያውያን ላይ ከደረሰው የህይወት አደጋ ሌላ ስለ ኢትዮጵያውያኑ ንብረት ግን መንገዶች ሁሉ ዝግ በመሆናቸው መረጃ እንደሌላቸው የማህበረሰቡ መሪ አመልክተዋል። በሀገሬው ሰው የሚፈጸሙ መጤጠል ጥቃቶች በመብዛታቸው የደህንነት ስጋት እንዳላቸውም ደቡብ አፍሪካ ውስጥ የሚኖሩት ኢትዮጵያውያን ገልጸዋል። በተለይ በመጪዎቹ ሁለት ቀናት ስደተኞች ከሀገራችን ውጡ በሚል ሀገር አቀፍ ሰላማዊ ሰልፍ በመጠራቱ ሁኔታው ይበልጥ እያሳሰባቸው መሆኑን ተናግረዋል። የደቡብ አፍሪካ ፖሊስ የትላንቱን አድራጎት አውግዘዋል። ትላንት በአካባቢው በተከሰተው ሁከት ከኢትዮጵያውያኑ ሌላ የሌሎች ሶስት ሀገሮች ፍልሰተኞች ነዋሪዎች የነበሩ ሰዎች መገደላቸውን የጁልየስ አካባቢ ፖሊስ ኮሚሽን ገልጸው በንብረት ዘረፋና በሌሎች ወንጀሎች ላይ ተሳትፈዋል ያላቸውን 41 ሰዎች በቁጥጥር ማዋሉን አስታውቋል። ደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲም ሰሞኑን በሀገሪቱ መጤጠል እንቅስቃሴዎች ማገረሸታቸውን አመልክተው እዚያ የሚኖሩ ኢትዮጵያውያን ጥንቃቄ እንዲያደርጉ ማሳሰቢያ አውጥቶ ነበር። ትላንት ምሽት ላይ የሞቱት ኢትዮጵያውያን አስክሬኖች ሆስፒታል የሚገኝ ሲሆን ምርመራው ዛሬ ከተጠናቀቀ በኋላ ቀብራቸው እንደሚፈጸም የኢትዮጵያውያኑ ማህበረሰብ ምክትል ሰብሳቢ ናዊ ሙሳ አስታውቀዋል። ሁለቱም ሟቾች እያንዳንዳቸው የሶስት ልጆች አባት እንደነበሩም አቶ ናዊ አክለው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን። አድማጮች፣ አሁን ተከታዩ ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ምዕራብ ቴክሳስ ውስጥ 7 ሰዎች በታጣቂዎች ጥይት የተገደሉበትን ጥቃት ተከትሎ ሕግ አስከባሪዎች የወሰዱትን እርምጃ አድንቀው ተናግረዋል። የትራፊክ ሕግ አስከባሪ ሲያስቆመው ፈትለክ ብሎ ባገኘው ላይ እየተኮሰ ቢሄደው አጥቂ የተፈጸመውን ድርጊት ፕሬዚዳንቱ በጣም የሚያሳዝን ብለውታል። ይሁን እንጂ ይህን ጥቃት ተከትሎ አንዳች ሕግ ይወጣ እንደሆን ተብለው ተጠይቀው ቁርጥ ያለ መልስ አልነበራቸውም። ዩናይት ስቴትስ ውስጥ የጅምላ ጥቃት እየተደጋገመ ሄዷል። ቢሆንም ብዙዎች የፖለቲካ ሰዎች ጠበቅ ያለ የመሳሪያ ግዢ ቁጥጥር ይደረግ ለማለት አልደፈሩም። አንዳንድ መራጮች ድምፅ እንዳይነፍጓቸው አንድም የመሳሪያ ባለቤትነት መብት አቀንቃኞች ለምረጡኝ ዘመቻ የሚሆን ገንዘብ መዋጮው እንዳይከለክሏቸው ስለሚሰጉ መሆኑን አክላ ነው የአሜሪካ ድምጿ ዝላቲካ ሆክ ያጠናቀረችውን ዘገባ ዝርዝር ቆንጅታየ እንሆ ይዛ ቀርባለች።
የቴክሳሱ ተጠርጣሪ አጥቂ አንድ የዩናይትድ ስቴትስ የፖስታ ማከፋፈያ መኪና ከአሽከርካሪው ላይ ነጥቆ ኦዴሳና ሚድላንድ በሚባሉ ከተሞች መካከል እየነዳ ባገኘው ሰው ላይ ሲተኩስ ቆይቷል። መጨረሻ ላይ ፖሊሶች የመኪና ማቆሚያ ቦታ ላይ ደርሰውበት በጥይት መትተው ገድለውታል። ፕሬዚደንት ትራምፕ በነበረው ሁኔታ ግሩም የሆነ ተግባር አከናውነዋል ሲሉ ሕግ አስከባሪዎችን አሞግሰዋል። ይሄ ያሁኑ የጅምላ ግድያ የመሳሪያ ቁጥጥር ሕግ እንዲደነገግ መንገድ ይከፍት ይሆን ተብለው ሲጠየቁ ግን ቁርጥ ያለ መልስ አልሰጡም።
የተለያዩ ብዙ የሕግ ረቂቆችን፣ ሐሳቦችን፣ ጽንሰ ሐሳቦችን እየተመለከትነን ብዙ ጊዜ ሆኖታል። የጀርባ ታሪክ ፍተሻም እንዲሁ። አንድ የምለው ነገር በአመዛኙ የሚያሳዝነው ያለፉትን 4 ዓመታት 5-7 ዓመታትን ብንመለከት የመሳሪያ ገዢ የጀርባ ታሪክ ፍተሻ ምንም ያህል ጠንካራ አድርጋችሁ ብታቀርቡት ድርጊቶቹን ሊያቆሙ አይችሉም ነበር። ትልቅ ችግር ነው። የአእምሮ ችግር ነው።
ትናንትና በኤቢሲ ቴሌቪዥን ላይ የቀረቡት የፔንሲልቬኒያ ሪፐብሊካን ሴኔተር ፓት ቱሚ ፕሬዚደንቱ ትርጉም ያለው እርምጃ ለመውሰድ ይፈልጋሉ ብለዋል።
He hasn't endorsed a specific bill. I think that would be premature, but
በተለይ ይሁንታ የሰጡት ረቂቅ ሕግ የለም። እንደሚመስለኝ ከሚገባው ጊዜ መቅደምም ይሆናል። ይሁን እንጂ እኔና እሳቸው እየተነጋገርንበት ነን። ሌሎችም ሴናተሮች በንግግሩ እየተካፈሉ መሆናቸውን አውቃለሁ። ባልደረቦቻችን፣ የዋይት ሀውስ ባልደረቦችም ጭምር ይህን ጉዳይ በጣም ስራዬ ብለው እየሰሩበት ናቸው።
ሴኔተር ቱሚ በኢንተርኔት ወይም በመሳሪያ ትርኢቶች ላይ መሳሪያ ሊገዙ የሚፈልጉ ሰዎችን የሚጨምር የጀርባ ታሪክ ፍተሻ እንዲደረግ የሚጠይቅ ረቂቅ ሕግ አቅርበዋል። መጨረሻው ምን እንደሚሆን ግን በእርግጠኝነት ሊናገሩ እንደማይችሉ ነው ያመለከቱት።
I'm not sure where this all ends, but the president is very interested. I remain very interested.
በምን መልኩ እንደሚቋጭ እርግጠኛ አይደለሁም፣ ግን ፕሬዝዳንቱ በጣም ፍላጎት አላቸው። እኔም መሳሪያ ሊኖራቸው የማይገባ ሰዎች ለማግኘት ከባድ የሚያደርግ ግን እንዲወጣ ነው በጣም የምፈልገው። በዚያ ቀጥላለሁ። ይህን ጉዳይ ጠበቅ አድርገን ነው የምንይዘው።
በብዙ አሜሪካውያን እምነት የመሳሪያ ገዢ ታሪክን ማጣራት ብቻውን ግድያውን አያስቆምም። ምክንያቱም አንዳንዶቹ የጅምላ ግድያ ፈጻሚዎች መሳሪያቸውን በሕጋዊ መንገድ የገዙ ናቸውና። ታዲያ ኦቶማቲክና ከፊል ኦቶማቲክ ምትረየሶች እንዲሁም ብዛት ያለው ጥይት አጉራሽ ካርታዎች እንዲታገዱ አንዳንዶች ያላቸው ፍላጎት ከመሳሪያ ባለቤትነት መብት ተሟጋቾችና ኮንግረስ ውስጥ ካሉ ደጋፊዎቻቸው በኩል ከባድ ተቃውሞ ገጥሟቸዋል። ዩናይትድ ስቴትስ ውስጥ እንደ አውሮፓውያን አቆጣጠር ካለፈው ዓመት መጀመሪያ ጥር ወር ወዲህ ቢያንስ 330 ሰዎች በጅምላ አጥቂ ጥይት ተገድለዋል። ከመካከላቸው 50ው የተገደሉት ባሳለፍነው ወር ነው።
ቆንጅት ታየን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና
መድኃኒት ፍሳዬ ነን።
የሁለተኛው አጋማሽ ዝግጅታችንን ዘልቀናል። ለዚህ ክፍል ቀዳሚ የሆነው የሳምንቱ ስፖርት ዜና ዘገባዎች ክፍለ ጊዜ ነው። ለምሽቱም በርከት ያሉ ዝርዝሮችን ይዟል። የፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ የአስመራውን ዘጋቢያችንን ብርሃነ በርሄን ዘገባ አጣምሮ የአፍሪቃ ዋንጫ ጨዋታዎችና የኢትዮጵያን ብሔራዊ ቡድን የኳታር 2022 ውድድሮች የኢትዮጵያ ብሔራዊ የሴቶች እግር ኳስ ቡድን ቶኪዮ 2022 የፊፋን ልዩ ሽልማት ሌሎችም ስፖርታዊ ዜናዎች አካቶ ቀርቧል። ስፖርት
ሰላም እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት 12ኛው የመላው አፍሪካ ጨዋታዎች፣ የኢትዮጵያ ወንድና ሴት ብሔራዊ ቡድኖች የዓለም ዋንጫና የኦሊምፒክ ጨዋታዎች ማጣሪያ፣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአፍሪካ እግር ኳስ ኮንፌዴሬሽን መሪዎች ጋር በአስመራ መወያየታቸው ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን እንድትቆዩ ጋብዛለሁ። በ12ኛው መላው አፍሪካ ጨዋታዎች የተሳተፈው የኢትዮጵያ ብሔራዊ ቡድን በአዲስ አበባ ስታዲየም አቀባበል ተደርጎለታል። በሞሮኮ ራባት በተዘጋጀው 12ኛው የመላው አፍሪካ ጨዋታዎች ኢትዮጵያ 6 የወርቅ፣ 5 የብርና 12 የነሐስ ሜዳሊያዎችን አግኝታለች። በሴቶች 10000 ሜትርና ግማሽ ማራቶን ደግሞ ከአንደኛ እስከ ሶስተኛ በመውጣት ኢትዮጵያውያን አትሌቶች ታሪክ ሰርተዋል። ኢትዮጵያ በ13 የስፖርት አይነቶች በመሳተፍ 9ኛ ደረጃን በመያዝ ውድድሯን አጠናቃለች። በአትሌቲክስ ደግሞ በ5 ወርቅ፣ 5 ብርና 8 ነሐስ በአጠቃላይ በ18 ሜዳሊያዎች በሶስተኛነት ጨርሳለች። ግብጽ አጠቃላይ የውድድሩ አሸናፊ ስትሆን ናይጄሪያና ደቡብ አፍሪካ ሁለተኛና ሶስተኛ ወጥተዋል። የኢትዮጵያ ወንዶች እግር ኳስ ብሔራዊ ቡድን ለ2022 የካታር ዓለም ዋንጫ ማጣሪያ ከሌሴቶ ጋር በመጪው ረቡዕ ይጫወታል። ከነሐሴ 14 2011 ዓ.ም ጀምሮ ዝግጅት በማድረግ ላይ የሚገኙት ዋሊያዎቹ የዓለም ዋንጫ የቅድመ ማጣሪያ ጨዋታቸውን የሚያደርጉት በባህር ዳር ስታዲየም ነው። በግብጽ ሊግ እየተጫወቱ የሚገኙት ሽመልስ በቀለ፣ ኡመድ ኡክሪና ጋቶች ፓኖም ብሔራዊ ቡድኑን ተቀላቅለዋል። በፊፋ ወርሃዊ ደረጃ ዝቅተኛ ነጥብ ስላለው ቅድመ ማጣሪያ ጨዋታ ለማድረግ የተገደደው የኢትዮጵያ ብሔራዊ ቡድን ሌሴቶን በደርሶ መልስ የሚረታ ከሆነ ለማጣሪያው ምድብ ድልድል የሚገባ ይሆናል። የሁለቱ ቡድኖች የመልስ ጨዋታ ጳጉሜ 3 2011 ዓ.ም በሌሴቶ ይደረጋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአፍሪካ እግር ኳስ ኮንፌዴሬሽን ፕሬዝዳንት አህመድ አህመድ ጋር በአስመራ ተወያይተዋል። ለ2022 የዓለም ዋንጫ ቅድመ ማጣሪያ የኤርትራ ብሔራዊ ቡድንን የሚገጥመው የናሚቢያ ብሔራዊ ቡድንም አስመራ ገብቷል። ብርሃነ በርሀ ከአስመራ ዝርዝር አዘጋጅቷል።
አመሰግናለሁ ግርማቸው። ፕሬዝዳንት ኢሳያስ አፈወርቂ ቅዳሜ ነሐሴ 31 2019 የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዝዳንት ሚስተር አህመድ አህመድን አዳሃሎ በሚገኘው ጽህፈት ቤታቸው ተቀብለው አነጋግረዋል። በግንኙነታቸውም ሚስተር አህመድ አህመድ የኤርትራ ህዝብና መንግስት የመካከለኛና ምስራቅ አፍሪካ ሴካፋ ከ15 ዓመት በታች የእግር ኳስ ግጥሚያን በማስተናገድ በታቀደለት ጊዜ ያለምንም እንከን እንዲጠናቀቅ ለተጫወቱት ትልቅ ሚና አድናቆታቸውን በመግለጽ ኤርትራ በአፍሪካ ለመጀመሪያ ጊዜ የተደረገውን ታሪካዊ ግጥሚያ ለማስተናገድ ፈቃደኛ በመሆን በጥሩ ሁኔታ ማስተናገድ በመቻሏ ለአፍሪካ እግር ኳስ እድገት ትልቅ አስተዋጽኦ እንዳለው ተናግረዋል። በአፍሪካ ስፖርት ለማስተናገድ የፖለቲከኞችን ፈቃደኝነት እንደሚጠይቅ የተናገሩት ሚስተር አህመድ በኤርትራ ያየነው ግን የተለየ ነው። የኤርትራ እግር ኳስ ፌዴሬሽን በታዳጊዎች ላይ እየሰራ ያለው ስራና ተነሳሽነት በአፍሪካ ሀገር ተምሳሌታዊ እንደሆነና ለስፖርት ያለውን ነጻና ፍትሐዊ አካሄድ የሚያሳይ ነው ሲሉ ተናግረዋል። ፕሬዚደንት ኢሳያስ አፈወርቂ በበኩላቸው ስፖርትና የስፖርት መሰረተ ልማቶችን ማዘጋጀት የመንግስት ግዴታና የህዝብ መብት ነው ካሉ በኋላ ይህ ደግሞ የኤርትራ ህዝብና መንግስት እምነት ነው ብለዋል። ፕሬዚደንት ኢሳያስ አያይዘው ለታዳጊና ወጣቶች የእግር ኳስ እድገት ገቢራዊነት የኤርትራ ህዝብና መንግስት ዝግጁ እንደሆነና አስፈላጊውን ድጋፍ እንደሚያደርግም ለሚስተር አህመድ አረጋግጠውላቸዋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዚዳንት ሚስተር አህመድ አህመድ በኤርትራ የተካሄደውን የመካከለኛና ምስራቅ አፍሪካ ሴካፋ ከ15 ዓመት በታች የእግር ኳስ የፍጻሜ ግጥሚያና የውድድሩ መዝጊያ ስነ ስርዓት ላይ ለመሳተፍ እንደመጡ የሚታወቅ ሲሆን ከፕሬዝደንት ኢሳያስ አፈወርቂ ጋር ባደረጉት ግንኙነት የኤርትራ የባህልና ስፖርት ኮሚሽነር አቶ ዘመደ ተክለ፣ የኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ አብርሃም፣ የሴካፋ ፕሬዝዳንት ዶክተር መስተስም ጃዕፈር፣ የሶማሌ እግር ኳስ ፌዴሬሽን ፕሬዝዳንትና የሴካፋ ምክትል ፕሬዝዳንት ሚስተር አብደልቃኒ አረብ ሳይድ እንዲሁም የታንዛኒያ የእግር ኳስ ፌዴሬሽን ፕሬዝዳንት ሚስስ ዋላስ ኬሪያ ተገኝተው ነበር። ይህ በእንዲህ እንዳለ የናሚቢያ ዋናው ብሔራዊ ቡድን ከኤርትራ ብሔራዊ ቡድን ጋር መስከረም 4 2019 የሚያደርገውን የ2022 የዓለም ዋንጫ ማጣሪያ የመጀመሪያ ጨዋታውን ለማካሄድ ዛሬ አስመራ ገብቷል። ብርሃነ በርሄ ነኝ። ለዛሬ ከአስመራ ያጠናቀርኩት የስፖርት ዘገባ ይሄን ይመስላል። ወደ ግርማቸው ልመልሳችሁ።
ብርሃንን ለዘገባው አመሰግናለሁ። በሌሎች የአፍሪካ ዞን የዓለም ዋንጫ የቅድመ ማጣሪያ ጨዋታዎች ሶማሊያ ከዚምባብዌ፣ ብሩንዲ ከታንዛኒያ፣ ጅቡቲ ከቀድሞዋ ስዋዚላንድ ከአሁኗ ኢስዋቲኒ ይፋለማሉ። We'll be right back. ለ2020 የቶኪዮ ኦሎምፒክ ለማለፍ የማጣሪያ ጨዋታቸውን ያደረጉ የሚገኙት የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ከካሜሩን ጋር የመልስ ጨዋታቸውን ያውንዴ ላይ ያደርጋሉ። ሉሲዎቹ ባለፈው ሳምንት በባህር ዳር በተደረገው የሁለተኛው ዙር የቶኪዮ ኦሎምፒክ የአፍሪካ ዞን የማጣሪያ የመጀመሪያ ጨዋታ ከካሜሩን ጋር 1-1 አቻ መለያየታቸው ይታወሳል። 29 አባላት ያሉት የኢትዮጵያ ሴቶች ብሔራዊ ቡድን ትላንት ወደ ካሜሩን የተጓዘ ሲሆን ነገ በኢትዮጵያ ሰዓት አቆጣጠር 11:30 ላይ ጨዋታውን ያደርጋል። የፊፋ የአመቱ የዓለም ምርጥ ምርጫ የመጨረሻ 3 ጨዋታዎች ዛሬ ይፋ ሲደረጉ የዩናይትድ ስቴትስ የሴቶች ብሔራዊ ቡድንና የእንግሊዝ ፕሪሚየር ሊግ ያንበሳውን ድርሻ ወስደዋል። በሴቶች የአመቱ የዓለም ምርጥ ተጫዋች የመጨረሻ 3 ጨዋታዎች ውስጥ የገቡት በሴቶች ዓለም ዋንጫ ኮከብ ተጫዋች የተባለችው የዩናይትድ ስቴትስዋ ሜጋን ራፒኖ፣ የራፒኖ የብሔራዊ ቡድን አጋር አሌክስ ሞርጋንና ባለፈው ሳምንት የአውሮፓ ምርጥ ተጫዋች የተባለችው እንግሊዛዊቷ ሉሲ ብሮንዝ ናቸው። በሴቶች ቡድን ምርጥ አሰልጣኝ ዘርፍ የዓለም ዋንጫ አሸናፊዋ ጂል ኤሊስ፣ ከሁለት ዓመት በፊት በፊፋ የዓለም ምርጥ የተባለችው የሆላንድ አሰልጣኝ ስሪና ቪግማን እና የእንግሊዝ ሴቶች ብሔራዊ ቡድን አሰልጣኝ ፊል ኔቭል የመጨረሻ ዕጩ ሆነዋል። በወንዶቹ ምርጥ ተጫዋች ዘርፍ ከሊቨርፑል ጋር የአውሮፓ ቻምፒየንስ ሊግ ያሸነፈው ቨርጂል ቫንዳይክ ከሊዮኔል ሜሲ እና ክርስቲያኖ ሮናልዶ ጋር የመጨረሻውን ፍልሚያ ያደርጋል። በአሰልጣኞች ምድብ 3 የፕሪሚየር ሊግ አሰልጣኞች የርገን ክሎፕ፣ ፔፕ ጓርዲዮላ እና ማውሪሲዮ ፖቼቲኖ የፊፋ ምርጥ ለመሆን ይፎካከራሉ። አሸናፊዎቹ መስከረም 12 2012 ዓ.ም በጣሊያን ሚላን ሳንሲሮ ስታዲየም በሚካሄድ ስነስርዓት የሚታወቁ ሲሆን እስከዚያው ድረስ ደጋፊዎች ድምጽ መስጠት ይችላሉ። ለጥቁር ተጫዋቾች ወደ ካግሊያሪው ሳርዲኛ ስታዲየም መሄድ ፈተና የሆነ ነው። በጣሊያን ሴሪያ ሁለተኛ ሳምንት ጨዋታዎች ኢንተር ሚላን ከካግሊያሪ ባደረጉት ግጥሚያ ሮሜሉ ሉካኩ በቆዳ ቀለሙ ምክንያት የካግሊያሪ ደጋፊዎች የዝንጀሮ ድምጽ በማሰማት የዘረኝነት ትንኮሳ አድርገውበታል። ሆኖም ይህ ለካግሊያሪ ደጋፊዎች አዲስ አይደለም። ከአስር ዓመታት በፊት በተመሳሳይ የኢንተር ሚላኑ ሳሙኤል ኤቶ ላይ የዝንጀሮ ድምጽ አሰምተውበታል። የጋናው ሱሊ ሙንታሪ ከሁለት ዓመት በፊት የካግሊያሪ ደጋፊዎች የዘረኝነት ጥቃት ሰለባ ሆኖ ነበር። ባለፈው የውድድር ዘመን ደግሞ የዩቬንቱሶቹ ብሌዝ ማቲዊዲ እና ሞይስኪን ጥቁር የቆዳ ቀለማቸውን ሰበብ በማድረግ የዘረኝነት ጥቃት ደርሶባቸው ከፍተኛው ዝግብ ተነስቷል። ሆኖም አንድ ጊዜ ደጋፊዎቹን የዝንጀሮ ድምፅ ዳኞች አልሰሙም፣ በሌላ ጊዜ ደግሞ የዝንጀሮ ድምፅ ከዘርና ቆዳ ቀለም ጋር አይገናኝም በሚል ክለቡም ሆነ ደጋፊዎቹ ቅጣት አልተጣለባቸውም። ነገር ግን ይህ የሚቀየር ይመስላል። ካግሊያሪ ዛሬ ባወጣው መግለጫ የዘረኝነት ትንኮሳ የሚያደርጉትን ደጋፊዎችን በመውቀስ ይህን አይነት ባህሪ የሚያሳዩትን በመለየት ከባድ ቅጣት ለመጣል መዘጋጀቱን አስታውቋል። በእንግሊዝ ፕሪሚየር ሊግ አርሰናል አሁንም በሚሰራቸው ስህተቶች ነጥብ መጣሉን ቀጥሏል። በሰሜን ለንደን ደርቢ ከቶተናም ጋር 2-2 አቻ የተለያየው አርሰናል የተጫዋቾች ስህተት ዋጋ አስከፍሎታል። ኡናይ ኤምሪ የአርሰናል አሰልጣኝ ሆኖ ከተሾሙበት ያለፈው የውድድር ዘመን መጀመሪያ ጀምሮ የመድፈኞቹ ተጫዋቾች በፈጸሙት ስህተት ቡድኑ 13 ጎሎች ተቆጥረውበታል። ከነዚህ መካከል ደግሞ እንደ ግብ ጠባቂው በርንድ ሌኖ የሰራቸው ስህተቶች ወደ ጎልነት የተቀየሩበት ሌላ ግብ ጠባቂ በሊጉ የለም። ሌኖ በሰራቸው 6 ስህተቶች በተጋጣሚዎች ተቀጥቶ ኳሱን ከመረብ ለማውጣት ተገዷል። በትላንቱ የደርቢ ጨዋታም ሌኖ የስፐርሱ ሂዮንግ ሚንሶን በስሱ የመታትን ኳስ መያዝ ባለመቻሉ ኤሪክሰን ቶተናም ቀዳሚ አድርጎ ነበር። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
ግርማቸው ከበደ ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ተከታዩ ሳምንታዊ ቅንብር ጤና። በድሬዳዋ ከአንድ ወር በፊት በተከሰተውና እስካሁን በቀጠለው ቺኩንጉንያ ወረርሽኝ የታመሙ ሰዎች ቁጥር መጨመሩንና 20 ሺህ መድረሱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። የተቋሙ ምክትል ዳይሬክተር ዶክተር በየነ ሞገስ ዛሬ ለጋዜጠኞች በሰጡት መግለጫ በበሽታው የተያዘ እንጂ እስካሁን ድረስ የተመዘገበ ሞት እንደሌለ ተናግረዋል። ወረርሽኙን ለመቆጣጠር እየተደረገ ባለ የተቀናጀ አሰራር ከድሬዳዋ አስተዳደር፣ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከሌሎች አጋር ድርጅቶች ጋር በመሆን ፈጣን ምላሽ ሰጪ የድጋፍ ቡድን መላኩንም ጨምረው ገልጸዋል። መግለጫውን የተከታተለው ሙክታር ጀማል ዝርዝር አለው።
በሽታው ስሙም ሆነ ሁኔታው ብዙም የተለመደ አይደለም ይላሉ የጤና ባለሙያዎች። ስሙ ቺኩንጉንያ ይባላል። ቺኩንጉንያ ከዚህ ቀደም አንዴ በአፋር አንዴ በሶማሌ ክልል አልፎም በደቡብ ክልል ታይቷል ቢባልም የዚህን ያህል ብዙ ሰዎች ላይ ወረርሽኙ ብሶ አደጋ እያደረሰ መምጣቱ ብዙም አልታየም ነበር። ነገር ግን ከአንድ ወር ወዲህ በድሬዳዋ እየታየው ሰዎችን በገፍ ተጠቂ አድርጎ ለቁጥጥር ጭምር አስቸጋሪ የሆነ ይመስላል። ዛሬ በጉዳዩ ላይ መግለጫ የሰጠው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ወረርሽኙ በድሬዳዋ ከተማ በጣም እየተስፋፋ የመጣ ቢሆንም ለመቆጣጠር የሚያስችል ስራ እየሰራ መሆኑን የሚናገረው የኢንስቲትዩቱ ምክትል ዳይሬክተር ዶክተር በየነ መጎስ ዛሬ በሰጡት መግለጫ እንደተናገሩት ቺኩንጉንያ ኤደስ በመትባል ትንኝ ንክሻ ከሰው ወደ ሰው የሚተላለፍ በሽታ ነው ብለዋል። አሁን በድሬዳዋ ያስከተለውንም ችግር በተመለከተ ዶክተር በየነ ለጋዜጦች ተናግረዋል።
በድሬዳዋ ከተማ ካንዶር በፊት ጀምሮ ወረርሽኙ ተቀስቅሷል። እንግዲህ እስካሁን ድረስ ባለን መረጃ ወደ 20 ሺህ የሚጠጉ ሰዎች በበሽታው ተጠቅተዋል። በሽታው የሚያሳያቸው ምልክቶች አንደኛ ከፍተኛ የሆነ ትኩሳት ነው። ሁለተኛው ደግሞ ሰውነት መገጣጠሚያ አካሎች ላይ ከፍተኛ የሆነ ህመም እና እብጠት ያስከትላል። ሌላው እንግዲህ ከራስ ምታት ጋር የተያያዘ በሰውነት ላይ የሚወጣ ችፍታ፣ ሌሎች ደግሞ እንደ ማስታወክም እና ሌሎች ነገሮች ሊታዩ ይችላሉ።
የቺኩንጉንያ በሽታን ለመከላከል እርጥበት ያለበትና ውሃ ያቆረበትን አካባቢ ማስወገድ የግድ እንደሚሆን ነው ዶክተር በየነ በመግለጫቸው የጠቆሙት። በተለይ የተለያዩ ቤቶች ለትንኝ መራቢያ ምንጭ የሆኑ አካባቢዎችን ማጽዳት ላይ ማህበረሰቡ እንዲያተኩርም ዶክተር በየነ አሳስበዋል። በተደረገው የቤት ለቤት አሰሳ ከ86 በመቶ በላይ የሚሆኑ ቤቶች ወረርሽኙን የሚያስተላልፍ ትንኝ እጮቹ ተገኝተውበታል ብለዋል። ይህ ደግሞ ከፍተኛ የርጭት ስራ መሰራት እንዳለበት ታምኖበት ወደ ስራ የተገባ ቢሆንም ማህበረሰቡ በትኩረት ትብብር ሊያደርግ እንደሚገባም ጥሪ አቅርበዋል።
የምላሽ ስራው እንግዲህ በዋናነት የሚያጠነጥነው በበሽታው የተያዙ ሰዎችን አስፈላጊ የሆነውን ሕክምና አገልግሎት መስጠት ነው። የራሱ የሆነ ፈዋሽ የሆነ መድኃኒት የለውም። የሚሰጠው ድጋፋዊ ሕክምና ወይም የታዩ ምልክቶችን ለማከም ወይም እንዲሻላቸው የማድረግ ነገር ነው እንጂ ቫይረሱን የሚገድል ወይም ሙሉ በሙሉ ሊያጠፋ የሚችል መድኃኒት የለውም። ስለዚህ ትኩሳት ያለበትን ሰው ወይም ደግሞ ቁርጥማት ያለበትን ሰው ለእነዚህ ማስታገሻ የሚሆኑ መድኃኒቶችን በመስጠት ነው ሕክምና እየተደረገ ያለው።
ማህበረሰቡ ከበሽታው ራሱን ለመከላከል እንዲችል ለሃይማኖት አባቶች፣ ለማህበረሰብ መሪዎች እንዲሁም በመገናኛ ብዙሃን ላይ ለሚሰሩ ባለሙያዎች በአጠቃላይ ለ125 ሰዎች ስልጠናና የግንዛቤ መስጫ መድረክም ተከናውኗል ብለዋል። ከዚህም ጋር በተያያዘ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለምላሽ አሰጣጥ የሚያግዙ ባለሙያዎችን የኬሚካል የመድኃኒትና ሕክምና ቁሳቁሶች ድጋፍ ለድሬዳዋ ከተማ አስተዳደር ማድረጉን ተናግረዋል ዶክተር በየነ መጎስ። በተጨማሪም ወረርሽኙን ለመከላከል የሚያስችል 1.2 ሚሊዮን ብር ድጋፍ መደረጉን ዶክተር በየነ ተናግረዋል። ነገር ግን ከማህበረሰቡ ግንዛቤ አንጻር አሁንም ችግር የሆነብን ነገር አለ ይላሉ ዶክተር በየነ።
ችግር እየሆነ ያለው በበርሜል ወይም በተሰባበሩ እቃዎች ውሃ ይጠራቀማል፣ ክፍቱን ይተዋል። እዚያ ላይ እነዚህ ነፍሳቶች እንቁላላቸውን ይጥላሉ፣ በከፍተኛ ሁኔታ ይራባሉ። በበሽታው የተያዘ አንድም ሰው ሁለትም ሰው ካለ በዛ ቤት ውስጥ ደም ከዛ በመውሰድ ወደ ሌሎቹ የቤተሰብ አባላት የማስተላለፍ ሁኔታ ይኖራል ማለት ነው። ስለዚህ ህብረተሰቡ እነዚህን ነገሮች እንግዲህ የተቀበለበት መንገድ መጀመሪያ አካባቢ ላይ ሬዚስታንስ ነበር። ውሃውን ድፋ ሲባል ውሃውን እፈልገዋለሁ፣ ምክንያቱም ዝናብ ሁል ጊዜ አይጥልም። ዝናብ የሚጥልበት ወቅት አሁን ነው። ዝናብ ደግሞ ሲጥል በየቀኑም አይጥልም። ስለዚህ ያንን ውሃ የማጠራቀም በቧንቧ ከሚያገኙትም ውሃ የዝናብ ውሃው ተፈጥሮ ለየት ያለ ስለሆነ ለንጽህና መስጫ፣ በተለይ ልብስ ማጠብ፣ ያንን የመፈለግ ሁኔታዎች ወይም ዝንባሌዎች አሉ። ይሄ እንግዲህ ማህበረሰቡ መጀመሪያ አካባቢ የነበረው አመለካከት ነው። ቤት ለቤት በሚደረጉ ዘመቻዎችም ለማስተማር በሚደረግበትም ጊዜ አለመቀበል ነገሮች ነበሩ። ውሃውን ድፉ ሲባሉ ያለመድፋት፣ ቢደፉም ደግሞ ልክ ነገ ዝናብ ከጣለ ተመልሶ ማጠራቀምና ተመሳሳይ ነገር እንዲቀጥል የማድረግ።
ሌላኛው ዛሬ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት መግለጫ ያተኮረበት የኮሌራና የፖሊዮ ወረርሽኝም በተመለከተ ነው። የኮሌራ ወረርሽኝ ከዚህ ቀደም በነበሩ አካባቢዎች እየጠፋ ቢመስልም አዳዲስ ቦታዎች ላይ ወረርሽኝ የመፈጠር ሂደቱ እንደቀጠለ መሆኑን ነው ዶክተር በየነ መጎስ በመግለጫቸው የጠቀሱት።
እንግዲህ የኮሌራ ወረርሽኝ በተለያዩ የሀገሪቱ ክፍሎች መከሰት ከጀመረ ከወራት በላይ ሆኖታል። አሁን አብዛኛው የኮሌራ ወረርሽኝ የተከሰተባቸው ክልሎች ላይ ሙሉ በሙሉ ወረርሽኙን መቆጣጠር ተችሏል። አንዳንድ ክልሎች ላይ ግን አሁንም አልፎ አልፎ ወረርሽኙ እየታየባቸው ያሉ ቦታዎች አሉ። በተለይም በአሁኑ ሰዓት በኦሮሚያ ክልል በሻሸመኔ ወረዳና በፈዲስ ወረዳ ላይ አልፎ አልፎ ወረርሽኙ እየታየ ይገኛል። ሌላው በሐረሪ ክልል በተለያዩ ወረዳዎች ላይ ይሄም አልፎ አልፎ የሚታይ ነው። ሌላኛው በደቡብ ክልል በሐዋሳ ከተማ በቅርብ ጊዜ ነው ይሄ የጀመረው። ከአንድ ሳምንት አካባቢ ነው የሆነው። እንግዲህ እዚያም የተወሰኑ ሰዎች በወረርሽኙ ተይዘዋል። ነገር ግን በሁሉም ቦታዎች ላይ ጠንካራ የሆነ የመከላከል ና የመቆጣጠር ስራዎች እየተሰሩ ነው።
የፖሊዮ ወይንም ደግሞ የልጅነት ልምሻ በሽታም በሶማሌ ክልል ወረርሽኙ መታየቱን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተናግሯል። በመሆኑም ወረርሽኙ ከተቀሰቀሰበት ጊዜ አንስቶ በሽታውን ለመከላከል አቅም የማጎልበት ስራ ከሶማሌ ብሔራዊ ክልላዊ መንግስት 5 ዞኖች ጋር በመሆን 48 ወረዳዎች፣ 5 ተፈናቃይና 3 ስደተኛ ጣቢያዎች ላይ ክትትል እየተደረገ መሆኑንም ተናግረዋል። እድሜያቸው ከአምስት ዓመት በታች ለሆኑ 500 ሺህ በላይ ህፃናት ክትባት መሰጠቱንም ዶክተር በየነ አስተውሷል። የቺኩንጉንያ ወረርሽኝም በተመለከተ በኢትዮጵያ ውስጥ ረጅም እድሜና ታሪክ እንደሌለው ዶክተር በየነ የተናገሩ ሲሆን በተመዘገበ መረጃ ከዚህ ቀደም ከሶስት ዓመት በፊት በሶማሌ ክልል ምልክቱ የታየ ሲሆን በዚህ ዓመት መጀመሪያ በአፋር ክልል፣ በሶማሌ፣ በደቡብ ክልል ምልክቶቹ እየታዩ እንጂ እንደዚህ ተስፋፍተው ችግር ሲፈጥሩ እንዳልነበረ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች፣ የምሽቱ የመጨረሻ ቅንብር ሳምንታዊው አፍሪካ ነክ ርዕሶች። ኢኳቶሪያል ጊኒ የካሜሮን ተወላጆችና የምዕራብ አፍሪካ አገሮች ወደ ግዛቷ ህገወጥ በሆነ መንገድ እንዳይገቡ ለመከላከል የድንበር ግንብ እገነባለሁ በማለቷ ካሜሩን ወታደራዊ ኃይሏ በተጠንቀቅ እንዲዘጋጅ ወይም እንዲቆም ትዕዛዝ አስተላልፋለች። የኢኳቶሪያል ጊኒ ማስታወቂያ የወጣው የማዕከላዊ አፍሪካ የምጣኔ ሀብትና የምጣኔ ሀብት ማህበረሰብ ባለስልጣናት የቀጠናውን ምጣኔ ሀብት እድገት ለማጎልበት የሰዎችና ሸቀጣሸቀጥ ነጻ ዝውውር በሚያበረታቱበት በአሁኑ ወቅት ነው። ኢኳቶሪያል ጊኒ የቀጠናው ማህበረሰብ አባል ናት። የአሜሪካ ድምጽ ራዲዮ ዘጋቢ ሞኪ ኤድዊን ኪንዴዛ ከያውንዴ ካሜሩን ያስተላለፈውን ዘገባ ዝርዝር ሁኔታውን ያብራራል። አዳነች ፍስሐዬ በአፍሪቃ ነክ ርዕሶች እንዲህ ተመልክተዋለች።
የ32 ዓመት ዕድሜው የካሜሩን ነጋዴ ኮሜ ፓስካል ወይን ጠጅ በጭነት መኪና ጭነው ከኢኳቶሪያል ጊኒ ካሜሩን መዲና ያውንዴ ገቡ። እሳቸው ደግሞ ሲሚንቶን፣ የጣራ ልባሶችንና የእርሻ ምርቶችን ከካሜሩን ወደ ጎረቤት ኢኳቶሪያል ጊኒ ይልካሉ። ኮሜ ታዲያ በመላ ጉዟቸው ወቅት ሰው ሁሉ ኢኳቶሪያል ጊኒ እሰራለሁ ስላለችው ግንብ ሲያወራ እንደነበር ገልጸዋል።
በጣም መጥፎ ስሜት ነው የሚሰማኝ፣ ምክንያቱም እቃዎችን ወደ ካሜሩን ማስገባት አይቻልም ማለት ነው። ምርቶቻቸውን በኢኳቶሪያል ጊኒ የሚሸጡት ገበሬዎች እቃዎቻቸውን ምን እንዲያደርጉ ነው የሚጠብቁት? ግንብ ከተገነባ ካሜሩናውያን እቃዎቻቸውን በጎረቤቲቱ ሀገር ለመሸጥ አይችሉም ማለት ነው።
ኢኳቶሪያል ጊኒ ግንብ ገነባለሁ ብላ ኪዬ ኦሲ በተባለችው የድንበር ከተማ አጠገብ ምልክቶች በቸከለችበት ወቅት የካሜሩን ወታደራዊ ኃላፊ ሌተናንት ጄኔራል ሬኔ ክላውድ ሜካ የድንበሩን ክልል ጎበኙ። ጎረቤቲቱ ሀገር የካሜሩንን ግዛታዊ ገደብ እያከበረች አለመሆኗንና ወደ ካሜሩን ግዛት እየገፋች መሆኗ እንደተነገራቸው ጠቁመዋል። የካሜሩን ወታደራዊ ኃይል ማንኛውም አይነት ህገወጥ የድንበር ጥሰትን በቸልታ አያይም ብለዋል። በካሜሩን የኢኳቶሪያል ጊኒ አምባሳደር አናስታሲዮ አሱሙ ማሙኖዝ ሀገራቸው በድንበሩ ላይ ስላላት እቅድ እንዲያብራሩ የካሜሩን የውጭ ጉዳይ ሚኒስቴር ጠርቷቸው ነበር። አምባሳደር ሙኖዝ ሀገራቸው የድንበር ግንብ ለመስራት መዘጋጀቷን ገልጸዋል። የኢኳቶሪያል ጊኒ ወታደራዊ ኃይል በካሜሩን ግዛት ገፍቶ በመግባት ምልክቶችን ቸክሏል የሚለው ወሬ ግን አሳሳች ነው ያሉት ኢኳቶሪያል ጊኒ ሁሌም ቢሆን ዜጎቿና የምዕራብ አፍሪቃ ሀገሮች ዜጎች ህገወጥ በሆነ መንገድ ወደ ካሜሩን እንዲገቡ ትፈቅዳለች በማለት ስትከስ ቆይታለች። ከ100 በላይ የሚሆኑ ከቶጎ፣ ከቡርኪና ፋሶ፣ ከናይጄሪያና ከቤኒን የፈለሱ ሰዎች በአሁኑ ወቅት ከካሜሩን ለመውጣት አልቻሉም። የተሳፈሩበት መርከብ በአትላንቲክ ውቅያኖስ ተገልብጦ የማዕከላዊ አፍሪቃዊቱ ሀገር ወታደራዊ ኃይል ነው ያተረፋቸው። የካሜሩን ተወላጁ ክሪስቲያን ምቦክ በኢኳቶሪያል ጊኒ ብሔራዊ ዩኒቨርሲቲ የዓለም አቀፍ ግንኙነት ተጋባዥ አስተማሪ ግንብ መስራቱ ህገወጥ ፍልሰተኞችን ሊያስቆም ይችላል፣ የኢኳቶሪያል ጊኒ ጸጥታንም ሊያስከብር ይችላል ብለዋል።
የኢኳቶሪያል ጊኒ ላይ ችግር ነበር፣ ምክንያቱም የሀገሪቱን ፕሬዚደንት ለመገልበጥ የተደረገ ሙከራ ነበርና መንግስት የራሱን ደህንነት መጠበቅ ስለነበረበትም የነጻው እንቅስቃሴ ስምምነትን ከመተግበር እንደሚያቆመው አስታወቀ። ውስብስብ ሁኔታ ነው ያለው።
ኢኳቶሪያል ጊኒ በህገወጥ ፍልሰት ምክንያት ለጸጥታ የደህንነት ያሰጋኛል በማለት ከካሜሩን ጋር የሚያዋስናትን ድንበር ስትዘጋ ቆይታለች። ከሁለት ዓመታት በፊት ታህሳስ ወር ላይ ከቻድ፣ ከማዕከላዊ አፍሪካ ሪፑብሊክና ከሱዳን መጡ ያለቻቸውን 30 የሚሆኑ ባዕዳን የሮኬት ላውንቸሮችን፣ ጠመንጃዎችንና የጥይት ክምችትን ይዘው የኢኳቶሪያል ጊኒ ፕሬዚደንት ቴዎዶር ኦቢያንግ መንግስትን ለማናጋት ዓላማ ሊገቡ ሲሉ ድንበር ላይ ተያዙ ስትል ኢኳቶሪያል ጊኒ አስታውቃ ነበር። ካሜሩን በበኩሏ 290 ኪሎ ሜትር በሚሆነው ድንበር ላይ 40 ከባድ ትጥቅ የያዙ ሰዎችን እንዳሰረች ገልጻ ነበር። ሁለቱም አገሮች የማዕከላዊ አፍሪካ ኢኮኖሚና የገንዘብ ማህበረሰብ አባላት ናቸው። ከሁለት ዓመታት በፊት ቻድ በተደረገው የመሪዎች ስብሰባ 45 ሚሊዮን ለሚሆኑት ዜጎቻቸው በስድስቱ የኢኮኖሚና የገንዘብ ማህበረሰብ አባል ሀገሮች ለመዘዋወር ቪዛ ወይም የይለፍ ፈቃድ አያስፈልግም የሚል ውሳኔ ላይ መድረሳቸው ትልቅ ስኬት ተደርጎ ታይቶ ነበር። አድማጮች፣ ኢኳቶሪያል ጊኒ የካሜሩን ተወላጆችና የምዕራብ አፍሪካ ሀገሮች ወደ ግዛቷ ህገወጥ በሆነ መንገድ እንዳይገቡ ለመከላከል የድንበር ግንብ እገነባለሁ ማለቷን አስመልክቶ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ።
አዳነችን ለአፍሪካ ነክ ርዕሶች ዝግጅቷ እናመሰግናለን። አድማጮች፣ በቀሩን ጥቂት ደቂቃዎች የማጠቃለያ ዜናና የምሽቱን ምርጥ ዜማ እንጋብዛለን። ዜናው ይቀርባል።
ኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የነ አስጠራው ከበደና ሌሎች ተጠርጣሪዎች እስራት ህገወጥ ነው ቢልም መዝገቦቹ ወደ ከፍተኛ ፍርድ ቤት እንዲመለሱ አዘዘ። ኬንያ በሚገኝ ብሔራዊ ፓርክ ውስጥ ትላንት በደረሰ የጎርፍ አደጋ የጎብኚዎች ህይወት መጥፋቱ ተገለጸ። ዩናይትድ ስቴትስ ዛሬ የሰራተኞች ቀን በዓልን አክብራውላለች። ለሰራተኞችና ለሀገሪቱ ኢኮኖሚ ላበረከቱት አስተዋጽኦ ክብር የሚሰጥበት ዕለት ነው። እንደ አውሮፓ አቆጣጠር በ1880ዎቹ ዓመታት የአሜሪካ ሰራተኞች በቀን ለ12 ሰዓታት በሳምንት ደግሞ ለ6 ቀናት በትንሽ ደሞዝ ይለፉ ነበር። የአምስት ዓመት ዕድሜ ሕፃናት ሳይቀሩ አስከፊ ይዘት ባላቸው ፋብሪካዎች ለመስራት ይገደዱ ነበር። የጤና ጥበቃ ጥቅም ማግኘት የሚባል ነገርማ ተሰምቶም አያውቅም ነበር። ስለሆነም ለሰራተኞቹ ልፋት እውቅና እንዲሰጥ ግፊት ይደረግ እንደነበር ታውቋል። የሀገሪቱ ክፍለ ግዛቶች ለሰራተኞቹ ክብር የሚሰጥበት ቀን ለመመደብ አንድ በአንድ ሕግ ማውጣት ጀመሩ። እንደ አውሮፓ አቆጣጠር ሰኔ 28 1884 ዓ.ም ታዲያ የሀገሪቱ ምክር ቤት በየዓመቱ የመስከረም የመጀመሪያው ሰኞ የሰራተኞች ቀን እንዲሆን ወሰነ። ዶሪን የተባለው ሂሪኬን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ዛሬ ግራንድ ባሃማ የተባለውን ደሴት አውድሟል። በብዙ ሺዎች የሚቆጠሩ ቤቶችን አፍርሷል። ከፍተኛ ጉዳት አድርሶባቸዋል። ዝቅ ብለው የሚገኙ የጠረፍ መሬቶች ደግሞ በአደገኛ ማዕበል ተመተዋል። ዩናይትድ ስቴትስ ከታሊባን ጋር የማዕቀፍ ረቂቅ ስምምነት ላይ ደርሳለች። በስምምነቱ መሰረት ሰነዱ ከተፈረመ 135 ቀናት ውስጥ የአሜሪካ ወታደሮች አፍጋኒስታን ካሉ 5 ወታደራዊ ሰፈሮች ይወጣሉ።
አድማጮች፣ አሁን ስርጭታችንን ለማገባደድ የቀሩን በእርግጥ ጥቂት ደቂቃዎች ናቸው። ቀደም ብዬ እንዳስተዋወቅኩት የስንብቱን ዜማ ጋብዘን ነው ወደ ትግርኛው ስርጭት የምናሸጋግራችሁ። ዜማው እነሆ መሰማት ጀምረዋል። ጎሳዬ ተስፋዬ ድምፃዊው ነው። የላምባ ኩራዜ ነሽ ይለናል። Oh, ድምፃዊ ጎሳዬ ተስፋዬ ነው። የምሽቱ የስንብት ዜማችን የላምባ ኩራዚነሽ እስከ ስርጭታችን መገባደጃ ያዘልቃችኋል። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን።
አቀናባሪያችን ብርሃን ኃይሉ፣ ተተኪው ስርጭት መሐንዲስና እንዲሁም ከእለቱ ዋና አዘጋጅ ሰለሞን አባተና ከተቀሩ ባልደረቦች ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። እኛ በኩል ሰላም፣
ደህና ደሩ።
Dipya legal ispanchina go ya ida sabes el chavo de shitu benzini.